ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ዛሬ በዚህ ሀገር አቆጣጠር ኦክቶበር 26/2014 ሲሆን በሳምንቱ እሁድ በKFCD 990 AM የአየር ጣቢያ እንዲሁም በተለያዩ የሰሜን አሜሪካ ግዛቶችና በካናዳ ለምትኖሩ አድማጮቻችን በ712-432-9790 የምናስተላልፈውን ፕሮግራማችንን ጀመርን። ጤና ይስጥልን፣ እንደምን ሰነበታችሁ? አድማጮቻችን መርሃ ግብራችን ይቀጥላል። እንደተለመደው ሁሉ ዛሬም የተለያዩ ዝግጅቶችን ይዘንላችሁ ቀርበናል። ፕሮግራማችንን በማንኛውም ሰዓት በስልክ ምንም አይነት የመግቢያ ቁጥር ሳያስፈልጋችሁ መስማት የምትችሉ መሆናችሁን በዚያ አጋጣሚ እንገልጻለን። በመኪና ውስጥ ሆናችሁ እንግዲህ ስልክ ያወራችሁ እንድትነዱ አንመክርም አድማጮች። ነገር ግን መኪናችሁ ላይ ብሉቱዝ ከመኪናችሁ ጋር ከተያዘ ወይንም በስፒከር ፎን በማስተካከል ለታዳምጡን ትችላላችሁ። በድጋሚ የስልክ መስመራችን 7124329790 ነው። ደግሞ አለው 7124329790 ነው። በዚህ ስልክ ደውላችሁ ለታዳምጡን ትችላላችሁ። በቤታችሁ ወይንም በስራ ቦታችሁ ከሆናችሁ ደግሞ በኢንተርኔት ethiopianthisweek.com ውስጥ በመግባት Guest of the Week ወይንም የሳምንቱ እንግዳችን የሚለውን ብትጫኑ የዚህንም ሳምንት ሆነ ያለፉትንም ዝግጅቶች ማግኘት ትችላላችሁ። ከዚህ በተጨማሪም በፌስቡክ ኢትዮጵያን ዚስ ዊክ ግሩፕ ብላችሁ ብትፈልጉን በዛ እንገኛለን። በትዊተር አለን ይሄ ሳምንት ወይንም ዚስ ዊክ በሚለው በዛ መታገኝ እንችላላችሁ። ቀደም ሲል በመግቢያችን ላይ እንደገለጽኩት ዛሬም የተለያዩ መርሃግብሮችን ይዘንላችሁ ቀርበናል። በመጀመሪያው የፕሮግራማችን መርሃግብር የምናስተላልፍላችሁ የኢቦላ ታዋሲን በተመለከተ ያደረግነው ቃለ ምልልስ ይሆናል። ባለፈው ሳምንት የፕሮግራማችን የዞትር ተባባሪ ከሆኑት ከዶክተር በላይ ሀብተዩስ ጋራ ስለ በሽታው ምንነት፣ መቼ እንደተገኘ፣ መጀመሪያ የት እንደታየ፣ ለምን እስካሁን ድረስ ለዓለም ድብቅ እንደነበረና አሁን ግን ዜናው እንደ ብሬኪንግ ኒውስ እንደወጣ፣ ከዚህም በተጨማሪ ከቫይረሱ እንዴት ራሳችንን እንጠብቃለን በሚለው ሰፋ ያለ ውይይት አድርገናል። ብዙዎች እንደወደዳችሁት ከላካችሁልን ኢሜልና በግልም ከሰጣችሁን አስተያየት መረዳት ችለናል። በጣም እናመሰግናለን። ዛሬም በሽታውን በተመለከተ ሌላ ባለሙያ ይዘን ቀርበናል። ባለሙያው የማይክሮ ባዮሎጂስት መምህር ናቸው። እሳቸውም ስለዚህ ቫይረስ ምንነትና እንዲሁም ደግሞ በሙከራ ላይ ስላሉ መድኃኒቶች አዳዲስ ነገሮችን ያካፍሉናል። ይሄ በዚህ እንዳለም ሀገራችን ኢትዮጵያ በኢቦላ ለተጠቁ የምዕራብ አፍሪካ ሀገሮች 200 ፍቃደኞችንና የ500,000 የአሜሪካን ዶላር እርዳታ ለመለገስ መወሰኗን በዚህ ሳምንት ከጤና ጥበቃ ሚኒስቴር ከወጣው ዜና መረዳት ችለናል። ዜናው የጤና ጥበቃ ሚኒስቴሩን ዶክተር ከሰተ ብርሃን አድማሱን ዋቢ አድርጎ እንደገለጸው የባለሙያዎቹ ቡድን ሐኪሞችን፣ ነርሶችን፣ የፊልድ ኤፒዲሚዮሎጂ ባለሙያዎችንና የህብረተሰብ የጤና ስፔሻሊስቶችን ያካተተ ነው። ከዚህ በተጨማሪም ኢትዮጵያ በኢቦላ ክፉኛ ለተጠቁ ሀገራት ደግሞ የ500,000 የአሜሪካ ዶላር መለገሷን ይገልጻል። ኢትዮጵያ ያላትን ወገናዊነት ለማሳየት ያደረገችውን እርዳታ ባንቃወምም፣ ነገር ግን በሽታው በንክኪ ከመተላለፉ አንጻር እርዳታ ሰጪዎችንም ሆነ ራሳቸውን ተረጂዎችን እንደማያደርግ በተግባር እያየን ከመሆኑ ከዚህ አንጻር በበጎ ፍቃድ የሄዱ ወገኖቻችን እጅግ ከፍተኛ ጥንቃቄና ብስለት ባለበት ሁኔታ ስራቸውን እንዲያካሄዱ መክራችንን ደግመን እንሰጣለን። በዚህ ሳምንት እንደ ምሳሌ ለመጥቀስ አንድ የኒውዮርክ ነዋሪ የሆነ ዶክተር፣ በጎ ፍቃደኛ ዶክተር ነው፣ በሴራሊዮን የኢቦላ ህሙማንን ሲረዳ ቆይቶ ግዳጁን ከፈጸመ በኋላ ወደ አገሩ ወደ ኒውዮርክ በመመለስ እንግዲህ ሲገባ ምንም አይነት የበሽታው ምልክት አልታየበትም ነበር። ነገር ግን ኒውዮርክ ከተማ ገብቶ በመዝናናት ላይ ያለ እንደውም ዜናው እንደሚለው ቦሊንግ ተጫውቶ በታክሲ ተዟዝሮ በመዝናናት ላይ ያለ ከወዲያ ወዲህ ያለ በሚቀጥሉት ቀናት ግን ድካም አለኝ ብሎ ወደ ሆስፒታል ሲሄድ ቫይረሱ እንዳለበት በመታወቁ መላዋ ኒውዮርክ በድንጋጤ ፈዛና ደንዝዛ የከተማዋ ከንቲባ ወጥተው ህዝቡን ምንም አትሆኑ፣ አይዟችሁ፣ በሽታው ሊተላለፍባችሁ የሚችለው ከበሽተኛው የሚወጣ ፈሳሽ ብቻ ሲነካችሁ ወይም እሱ ካገኛችሁ ብቻ ነው ብለው በቴሌቪዥን ህዝቡን ለማረጋጋት ጥረት አድርገው ነበረ። እንግዲህ ከዚህ የምንረዳው ምንም አይነት ጥንቃቄ ቢደረግም ትንሽ ስህተት አገርን ሊያምስ የሚችል ትልቅ ችግር የሚፈጠር ከመሆኑም አንጻር እኛ ጋር ደግሞ ሲመጣ የኛ ኢትዮጵያውያን የኑሮና የባህል ሴታችን በጣም እጅግ ያሳሰረ ከመሆኑ አንጻር ችግሩ ከተከሰተ ምን ሊያመጣ እንደሚችል በመገመት ከወዲሁ ለበጎ ፍቃደኛ ወገኖቻችን ሐኪሞች መልካም የስራ ዘመንና ጥንቃቄን ደግመን እንመኝላቸዋለን። በበሽታው እስካሁን ከ4500 በላይ ሰዎች በቫይረሱ ህይወታቸው ያለፈ ሲሆን 9000 ደግሞ አሁን ድረስ በቫይረሱ እንደተጠቁ መረጃዎች ይጠቁማሉ። አድማጮች፣ በድጋሚ የመርሃ ግብር የሚተላለፍላችሁ በየሳምንቱ እሁድ በኢትዮጵያንዚስዊክ.ካም ሳምንታዊ የሬዲዮ መርሃ ግብር ሲሆን ፕሮግራማችን ከድረ ገጻችን ላይ እንዲሁም በፌስቡክ በኢትዮጵያንዚስዊክ ግሩፕ በሚለው ብትገቡ የምታገኙ ከመሆናችሁም ሌላ በቀጥታ በስልክ መስመራችን በ712-432-9790 እንደገና ደግሞ አለሁኝ በ712-432-9790 በቀጥታ ብትደውሉ ያለምንም የመግቢያ ቁጥር የዚህን ሳምንት ዝግጅት ልትሰሙ ትችላላችሁ። አሁን ወደ መጀመሪያው መርሃ ግብራችን ወደ ሆነው ከማይክሮባዮሎጂስት ሌክቸረር ከሆኑት ከፕሮፌሰር ፍሬድ ፓራዝ ጋር ወደ አረግነው ውይይት በዚች የመሸጋገሪያ ሙዚቃ ይዘናችሁ እንሄዳለን። አብራችሁን ቆዩ። Thank you.
Dear listeners and natives of EthiopianThisWeek.com site, as you remember, the last week we had an interview on Ebola. The guest of the program was Dr. Balai Habteyesus, a pediatrician and also a medical journalist. We were discussing how this deadly virus became pandemic. Today, I have with me a microbiologist and a lecturer at Baltimore City Community College, who is also a very good friend of mine, Professor Fred Paras. He's going to give us insights about Ebola. First of all, thank you very much, Professor Paras, for being the guest of our weekly show. This show is broadcasting every Sunday on KFCD 990 AM from 7:30 p.m. Eastern Standard Time. We also have a phone system that can be heard 24/7, 7 days a week. It can be listened via phone by dialing 712-432-9790. I'd like to repeat this number for our listeners. Our listeners can hear this interview and the other interviews for the whole week anytime they want to, 712-432-9790, without using any access code. On Facebook, we have a group called Ethiopian This Week Group. And on Twitter, we can reach our listeners as well. Also, even by surfing our website, www.ethiopianthisweek.com, our listeners can click the icon called Guest of the Week, or in Amharic, Yesamuntu Ngdachin. And listeners can find the archives of the interview along with the latest interview, including this one. Let me start by asking a question, Professor Fred. What is Ebola virus? As a microbiologist, what do you think? What does the science say about Ebola virus, and where does the virus comes from?
Well, first of all, thank you for having me on the show. I greatly appreciate the opportunity to speak and say what I might know about this situation. So Ebola virus is what we call a filovirus. It's a long, thin, single-stranded RNA virus with about 19,000 nucleotides. This is the way we describe viruses in microbiology. Now, this is a very small particle. You cannot see it even with a regular microscope. You use an electron microscope in order to see it, as would be the case with any viruses. Now, right now, as most people know, there's many viruses that affect us and cause illnesses, and influenza is one of the most commonly known worldwide spread virus that we see frequently, and sometimes the influenza mutates and becomes very deadly. In the case of Ebola, it is a very dangerous virus because it has a high rate of fatalities. In West Africa, this virus is believed to be it's naturally found in fruit bats. And for many years, nobody knew where this virus was coming from. But what scientists know now is that the natural reservoir is the fruit bats. And people have come into contact with fruit bats because it's food. Hunters will go out in the forest and shoot fruit bats, and then they are consumed. They're sold and consumed to people. So it is believed that perhaps this is how it came to get to people. Now, once people are infected, it is so unfortunate because the human-to-human transmission is very easily done by body fluids. When people start showing symptoms, they're getting sick and transmitting viruses to other people through bodily fluids. And it's very easily caught by other people. And anywhere between 2 and 21 days after the exposure is when you start to see the symptoms.
Okay, thank you very much for the explanation. So what the scientific community, I'm sorry, I will take the mic here. Mm-hmm. The scientific community believes that the source of Ebola is fruit bats. And there's some theory I just overheard or I read from some articles that some people think that it comes from gorillas or monkeys or things like that. Do you have any proof on that?
Not Ebola. It is believed that AIDS virus mutated from simian virus, which is in chimpanzees and other primates, but not Ebola. Ebola, the natural reservoir, to our best knowledge, is these fruit bats. Okay. AIDS first came into the picture because people had been eating chimpanzee meat and bush meat, as it's called in many places. And it's believed that AIDS came to humans by that way, not Ebola.
Now, many people are wondering about Ebola these days, and you also mentioned that the virus is identified about, I believe, 30 or 40 years ago. I believe it is in, like, 1976. Why is that it's a big topic now? Why it was not be heard for the last 30 or 40 years?
Well, in fact, right now, it's a very large outbreak, and so it's been making the news all over the world. You are right, it has been around for several decades. The other outbreaks that we saw in the past were largely confined to certain countries in Africa, Congo, Sudan, places like that, and it didn't get away from there. So that was one of the reasons, and they were in remote areas where the population was not so heavy. But now, what we're seeing now is that the outbreak came in heavily populated countries, and it spread from one country to the other, from Guinea to Liberia to Senegal and Nigeria and so on and so forth. So it became a very worrisome thing with so many countries getting involved, and we're talking about 9,000 people have been infected, and at this point, there's almost 5,000 fatalities. So that's more than 50%. That's like close to 60% fatality, which is very high. And needless to say, this causes a lot of fear in people. Mm-hmm. And the media also has exploited the stories because it's very sensationalist, and that's what sells the newspapers, so to speak. People want to hear about these things. So it's in the news every single day, and it seems larger than life.
Thank you very much, Professor Fred. Listeners, our guest of this week is Professor Fred Paras. He's a lecturer and a microbiologist at Baltimore City Community College. You can listen to this interview via phone. What you need to do is simply call 712-432-9790, 712-432-9790, or you can also visit our website, www.ethiopianthisweek.com. We also have a group in Facebook and Twitter. The group name is Ethiopian This Week Group. Professor Fred, I had also a guest last week. He's a pediatrician and also a medical journalist. I have asked him the same question. What do you think? I would like, not me actually, the listeners would like to know the opinion. When is the first time the Ebola virus is identified here in America?
The Ebola virus?
The symptom, I would say.
This cases that came to the Texas hospital in Dallas, the Presbyterian hospital. We know that a gentleman came from Liberia, and he was already sick when he came. And unfortunately, this gentleman died in Texas after the hospital first. He arrived to the hospital and was sent home initially, and then it was found out that the man came from Liberia and he had been sick. So they brought him back, and they tried to treat him, and unfortunately, he died. In the meanwhile, of course, there were some other people who became exposed because of him, and those people were quarantined, and so we didn't really get any further outbreak. Now, the people that were quarantined, we know that there was a nurse who was brought to Maryland, to the National Institute of Health in Bethesda, but she has recovered, and so we're not seeing any more cases in this country. That's not to say, of course, somebody could come on another flight who is sick. People don't know always until they develop the symptoms that they may have this disease. Now, the general symptoms include fever greater than 38.6 degrees. That's normal body temperature. So once we get above normal body temperature, severe headache, muscle pains, diarrhea, vomiting, abdominal pain, and these are usually noticeable anywhere from 2 up to 21 days after the exposure. So it's not inconceivable that somebody can arrive from some place in West Africa and come to this country already sick, and then they develop the symptoms, you know, and show the full disease here. This can happen in Europe also, and anywhere for that matter. And because of the international travel, it's really hard to say that that could not happen. So we may see more cases, although right now it looks like we're okay. And hopefully there's measures being taken that will screen patients that are coming from, or screen people, I should say, that are coming from other countries in the world, just in case.
Thank you for that explanation. But here is the thing. Sometimes, you know, some people get worried that if you travel like 15 hours by plane and the weather there is a weather change, the location has to be changed, and there is a situation that the body temperature will grown up from the normal body temperature from 37 degrees centigrade to 38 or 39. And does it mean that this person has Ebola? I mean, you know, sometimes some people get frightened just having their body temperature is a little bit, you know, fluctuated.
Okay, well, yeah, there's obviously many, many situations that could cause elevated body temperature. You know, people get sick with a common cold. You'll have some fever, maybe. So we shouldn't worry about those things. No, I think it would be a mistake to get upset and worried about something like that. What we need to know, where did the person travel? Were they in a place where Ebola is found? Were they exposed potentially to people who may have Ebola and that kind of thing? You see, otherwise, there's no reason to fear.
Thanks. And now, Ebola was assumed like it is an epidemic. Now, it's known that it's a pandemic disease. So, as a microbiologist, do you think this virus can be controlled, or is it like one of the deadly killer virus and it continues like this?
Well, the difference, first of all, a pandemic is global, all around the world.
Right.
An epidemic is within a certain region or certain countries, right?
Yeah.
Now, can this be controlled? Yes. How well is debatable. Because of the international traveling, you know, it's possible that people can travel while they're ill. I will tell you the truth. I think that influenza is a much bigger problem to control because it's spread by the respiratory route. Ebola is not spread by respiratory route. We should make that clear. Body fluids is the way you contract Ebola. Contact directly with a sick individual by body fluid of some kind. But you see, it's not a respiratory transmission. And that is a huge, huge difference. We will see a larger spread of influenza, for example, than we would with Ebola by far. So yes, Ebola can be managed, but we need to have proper facilities for the people who are falling ill.
So are you saying that, let's say, for example, if I touch a person who has Ebola virus in his body system, if I give him a hug, am I being exposed to Ebola virus?
Well, maybe not really from a hug, but if they are truly at that stage, if the person who is ill is in a stage of the illness where they are able to transmit viruses, it is possible. See, body fluids includes mucus and saliva. And who is to say that when you hug a person that maybe some saliva or mucus is on the body or not? That's the hard part. And what happens often in these stricken countries is that the family of the ill person is trying to care for the ill person, and in doing so, they will contact the body fluid. This is how it is spread. And unfortunately, we see great tragedies where you have many family members in a single family that could die because they are all contacting each other. Consequently, when it comes time for family burial, people want to take the body, prepare the body for burial, and have a traditional burial. And when we have these traditional burials, there is oftentimes contact with the body fluids. And this is how other people can get sick. So it compounds the problem. And as I said, though, I don't think we're going to see too many cases of just arbitrarily where people hug somebody that they're going to get Ebola.
Thank you again. I don't know whether this is true or not, but I heard that they are doing some kind of vaccination that can cure Ebola. Do you have any latest developments on the news?
Yeah, that's a good question. Right now, there are 5 different vaccines being tried. We have one very good trial with Dr. Levine, who is from University of Maryland, and his research group is doing clinical trials right now with one of the vaccines. And there's also 4 other vaccines and researchers who are also doing trials. So we do have things that are being attempted, and it's not clear yet whether they're going to work, because the biggest hurdle with a vaccine development is whether or not the vaccine really works in a human model. That's the hard part. It might work in the laboratory, but maybe not in people. So we're not sure yet. That's coming. It is underway. We will know soon if that works. What is working right now is a new, we have some, if I can move on to talk about control or an possible treatment, okay? I'm pretty sure that would be the important thing that people want to know about at this point. So what do we do for treatment? Well, there's a few different things. Number one, most of the treatment for Ebola is to keep the patient alive. Rehydration fluids and things along the clinical side that would try to keep a person alive. There's no real drug, so to speak, that will kill the Ebola. But we do have some other drugs that can help limit the replication of the this virus, okay? Bracidofovir is an experimental drug used for emergency procedures to limit the replication of this virus. And of course, one thing that we've been hearing in the news is ZMapp. Now, ZMapp are monoclonal antibodies. It's a cocktail of monoclonal antibodies. And as we know, when we get sick or when we get vaccinated, we produce antibodies to fight a disease. In this case, the researchers have put together a cocktail of antibodies which neutralize the virus. So that they will do is give this patients who are sick the cocktail of monoclonal antibodies, which has 3 different antibodies. The ZMapp has 3 different antibodies. And what these do is they will bind to the virus and neutralize the virus and prevent the viruses from replicating and spreading. So far, this has been the most promising treatment, ZMapp. Mm-hmm. So we have to see, though, because as I was saying, there's a lot of new things here. And we still have a lot to learn about Ebola. We still have a lot to learn. So I hope that my information has been helpful. We know, for instance, how to prevent spreading among people. We know how the medical people have to protect themselves in order to treat patients. We know about quarantine. We know about isolation. And these are things we can do when somebody shows the symptoms. The treatment that we have, as I said, the best right now is the ZMapp, which is a blend of the 3 monoclonal antibodies. That one is our best battle as of now. The vaccines that are under trial, we hope that they will be promising, that they will yield some results. We don't know as of today. We're not sure. But I think the answers for that are coming soon.
Thank you very much. Just one more question, since you mentioned about the ZMapp. Is that available on the market?
No, not really. This is also an experimental product. It's actually made by a company called Kentucky Bioprocessing. They're producing these right now. When we see, like in this country, you know, we have only some people have had available treatment for ZMapp. Okay. Not many people have had it. So as they see progress, I think it'll become more available. As of now, there have been some people who have been treated with ZMapp, and it shows promising results.
Okay, wonderful. Thank you very much, Professor Fred, for your kindness and being a guest of our weekly radio show broadcasting. That's on KFCD 99 AM, as well as on the phone line. As I have said to our listeners earlier, listeners can hear this interview and the previous interview by dialing 712-432-9790. 712-432-9790. Also, they can reach us on our website www.ethiopianthisweek.com. I know you have a class right now and we are running out of time. Again, we'd like to say thank you on the behalf of all our listeners.
Thank you. Thank you very much for having me on the show. I appreciate it very much, the opportunity to be able to share my information with everybody else. And I hope that I gave some good information to everybody that was listening. Thank you again.
Thank you very much. አድማጮቻችን ፕሮግራማችን ይቀጥላል። ከማይክሮባዮሎጂስት ፍሬድ ፓራስ ጋር ባደረግነው ውይይት ጠቃሚ ቁጥሮችን ታገኛላችሁ ወይም እንዳገኛችሁ ተስፋ እናደርጋለን። ሌላውንም ተላላፊ በሽታና እንዲሁም ደግሞ በአሁኑ ሰዓት ብዙ አወያይ ሆነን ኢቦላን በተመለከተ ከዚህ በፊትም ባለፈው ሳምንት ፕሮግራማችን መራህ ክብራችን ላይ ከዶክተር በላይ ሀብተየስ ጋራም ሰፋ ያለ ውይይት አድርገናል። ጥያቄዎች ቢኖራችሁ በትልኩልን ለእንግዶቻችን ለዶክተር በላይ ሀብተየስና እንዲሁም ለፕሮፌሰር ለማይክሮባዮሎጂስት ፕሮፌሰሩ የዛሬው እንግዳችን ለነበረው ለፕሮፌሰር ፍሬድ ፓራስ ጥያቄዎቻችሁን በእኛ በኩል እናስተላልፍላችሁ ተቀብለን እናስተላልፍላችሁ የምንችል መሆናችንን እየገለጽን ወደሚቀጥለው መራህ ግብራችን እንሄዳለን። ዛሬ አንድ ለየት ያለ ውይይት ይኖረናል። እንግዲህ በኢቦላ ጉዳይ ላይ ብዙ ውይይት አድርገናል ወደፊትም እናረጋለን። ነገር ግን ከኢቦላ ጋራ በተመሳሳይ በሆነ መልኩ በአለማችን የሚዲያ ወይም የዜና አውታሮች ላይ ሰፋ ያሉ በሳምንት በተለይ የተፈጠሩ አዳዲስ ክስተቶች አሉና እነዚህን ክስተቶች በተመለከተ ውይይት እናደርጋለን። ውይይት የምናደርገው ከዞትር የፕሮግራማችን ተባባሪ ከፔዲያትሪሽያን ከግሎባል ኢንተርፕራይዝ ዳይሬክተር እንዲሁም ከፕሮግራም አዘጋጅ ከዶክተር በላይ ሀብተ ኢየሱስ ጋር ነው። ዶክተር በላይ ሀብተ ኢየሱስ ሁልጊዜ ትብብራቸውን ስንጠይቅ ፍቃደኝነታቸውን ያላቸውን እውቀት ለህብረተሰባችን ለኢትዮጵያ ወገናቸው ለማስተላለፍ ቀን የሆኑ ዶክተር ናቸው እና በዚህ በኩል በእናንተ በኩል በጣም ላመሰግናቸው ፈልጋለሁኝ። ዛሬ በምን ጉዳይ ላይ እንወያያለን አድማጮች? በዚህ ሳምንት በተፈጠሩ አዳዲስ ነገሮች ላይ እንወያያለን። የምንወያየው ግለሰባዊ የሆኑ ጉዳዮችን ወይንም ስፔሲፊክ የሆኑ ነገሮችን ለመነጋገር ሳይሆን
ወዴት ይያመራን ነው ወዴት ይሄድን ነው የሚለውንም ለመነጋገር ጭምር ነው ምንወያየውና ዶክተር በላይ እንኳን ወደ መራሃግብራችን በሳምንት መጡ ይያልኩኝ በሳምንት አዳዲስ ነገሮች ተፈጥረዋልና መቼም ባልን ጊዜ ሁሉንም በነጋገር እና ብዙ ነገሮችን ብንወያይ መልካም ነው እንደሚያቆት ያየር ሰዓታችን የተመጠነ ነው ነገር ግን እንደ ዋና ዋና ነገሮች በሳምንት የሚሏቸው ምንድናቸው እስኪ እርሶ ከሚናገሩትን ጀምርና ጥያቄዎችን እኔ አነሳለሁኝ
እሺ ትረስተልኝ ከሁሉ በፊት ሁሌ እንደምንለው የታላቅ ሀይበር ጸጋ በረከት ሰላም እና ፍቅር ከሁላችን ጋር ይሁን እንግዲህ ይሄ አሁን ያለንበት ጊዜ የክረምት ወራት የሚጀመርበት ጊዜ ነው የክረምት ወራት ሊጀመር ሲል በሰሜኑ ልዑል የምንኖር ሰዎች የብርሃኑ ጊዜ እያጠረ የጨለማው ጊዜ የሚረዝምበት ሙቀት እየቀነሰ ብርድ የሚጨምርበት ከዛም አልፎ በአንዳንድ አካባቢዎች የነፋስ ያሉ ነፋስ እንደዚሁም የተባዮች እነዚህ ኢንፍሉዌንዛ ቫይረስ ባክቴሪያ የሚባዙበት ጊዜ ነው እና ትንሽ የመንፈስም ጭንቀት የሚበዛበት ጊዜ ነው በእነዚህ ጋር ተያይዞ የሰዎች ጠባይ እየተለዋወጠ ስለሚሄድ የአእምሮ በሽታ የመንፈስ ጭንቀት ያለባቸው ሰዎች በቴሌቪዥን በሬዲዮ እንደዚሁም በዩቲዩብ በአይሲቲ የሚያገኙትን ዜና በመንተራስ አንዳንድ በራሳቸው ላይ የሚገኘው ጭንቀት እየበዛባቸው ሲሄድ ከጭንቀታቸው ለመላቀቅ አንዳንድ ድፍረት የተሞላበት ህብረተሰቡ ሊጎዳ የሚችል ነገሮች የሚሰሩበትም ጊዜ ነው። ስለዚህም በዚህ አካባቢ በዓለም ዙሪያ በአሁኑ ጊዜ ተፈጥሮ የምናየው ከዚህ ከኢቦላ ወይም ከቫይረሱ በስተቀር ሰው በሰው ላይ የሚያደርገው ጭካኔ የተሞላበት ነገር ነው እና በዛሬው እንኳን ዜና ብንመለከት በኒውዮርክ ከተማ ሁለት ሁኔታዎች ተከስተዋል። አንደኛው ሲቪኒዮርክ ውስጥ የሚኖር ከአረብ አካባቢ ሀገር ተወላጅ የሆነ ሃይማኖትን አድርጎ ምክንያት አድርጎ ብዙ ተንኮሎችን ሊሰራ ሲሞክር ፖሊሶች ይከታተሉ የነበረ ሰው ዛሬ ቆጨራ ይዞ አንዱ ፖሊስ ጭንቅላቱን እንደኛውን እጁን ብሎ ህይወቱ አልፏል። በዚህ አጋጣሚ በትላንትና ሁለት በካናዳ እንደዚሁ በካናዳ ፓርላማ ውስጥ አንድ ፖሊስ ገሎ ፓርላማ ውስጥ ሲረጭ የነበረ ሰው እሱም እንደዚሁ ተገሏል። ቀደም ብሎ ከሁለት ቀን እዛው አካባቢ እንደዚሁ በመኪና ልክ ለንደን በተደረገው መኪና እየነዳ ሄደው ሰው ገጭተው የገደሉ ሰዎች አሉ። እንግዲህ ወደ አውሮፓ ስንሄድ ዩክሬን አካባቢ በጣም አስቀያሚ አሰቃቂ ስራ እየተሰራ ነው በረሻኖች እና በዩክሬን ህብረተሰብ ባለው ዝግብ። አለፍ ብለን ወደ ሚድል ኢስት ስንሄድ ደግሞ ይሄ አይሲስ የሚባለው ሀይል በጣም አስጊ ሁኔታ እየፈጠረ ነው። በተለይ ቱርኮች እና ኩርዶች በሚኖርበት አካባቢ ያለችውን ከተማ ለመያዝ ወጥሮ ብዙ ጭንቀት ፈጥሯል። የአሜሪካ መንግስት በቦምብ ብዙ ሰው ገሏል። ዛሬ ከመቶ ምናምን የሚበሉ ሰዎች መሞታቸውን ይናገራል። በዚህ አጋጣሚ እንግዲህ ወደ ቻይና ደግሞ ስንሄድ ሆንግ ኮንግ ውስጥ ለረጅም ጊዜ መብታችን ይከበር፣ የራሳችንን መንግስት ራሳችንን ንብረት የሚሉ ተማሪዎች ኦኩፔሽን ሆንግ ኮንግ ብለው ለብዙ ሳምንታት መንገዱ እንዲይዘው ከፖሊስ ጋራ ሲጨቃጨቁ እናያለን። ወደ ሀገራችን ወደ ኢትዮጵያ ወደ አፍሪካ ደግሞ ስንመጣ የአሜሪካ መንግስት ኤምባሲ በአዲስ አበባ ያለው ለዜጎቹ ማስጠንቀቂያ ብሎ በአዲስ አበባ ከተማ አካባቢ ቻተርስ አሉ፣ ኢንተለጀንስ አለን፣ ወሬ አለ፣ ዜና አለ፣ በአዲስ አበባ ከተማ ውስጥ ተረር ለማድረግ የሚሞክሩ ሀይሎች በቦሌ አካባቢ በተለይ በዝግጅት ላቸው ናቸው እና ተጠንቀቁ የሚል ማስጠንቀቂያ ተሰጥቷል። በአጠቃላይ ይሄ የክረምቱ ወራት እየበዛ ጨለማው እየበዛ ሲሄድ የመንፈስም ጭንቀት ስላለው ዛሬ ነው ነገ ደግሞ ፀሐይና ጨረቃ ከመሬት ጋር የሚያደርጉትን ግንኙነት የሚተላለፉበት ሰዓትም ስለሆነ ኤክሊፕስ ይኖራል ተብሎ ይገመታል። እንግዲህ ወንድሜ የተፈጥሮ ሁኔታ የህዋ ሁኔታ ከዛም ደግሞ የሰው ልጆች ጤንነት የመንፈስ ጤንነት የአእምሮ ጤንነት ከዛም አልፎ የተውሳክ ችግር የሚበዛበት ጊዜ ነው እና በአጠቃላይ ዜና ሁሉ በአሁኑ ጊዜ እንደምታውቀው በተለያየ ሴልፎኑም ዜና ነው፣ አይፓዱም ዜና ያመጣል፣ ቴሌቪዥኑም ዜና ያመጣል። ስለዚህ በብዛት ጭንቀትና ሰውን የሚወጥ የሚያስቸግር ነገር እንደ ዜና አድርጎ ስለሚደረግ የምናየው የምንሰማ ሁሉ ዜና ብቻ ከሆነ የጭንቀት ሁኔታዎችን የሚያባብሱ ይመስላሉ። እዚህም ዋይት ሀውስ ውስጥ እንደገና ከሜሪላንድ የመጣ አንድ ጎረምሳ ዘሎ ወደ ዋይት ሀውስ ሊገባ ሲል የፖሊስ ውሻዎች ይዘውት በቁጥጥር ስር እንደወደቀ ይነገራል። እና በአጠቃላይ በዓለም ዙሪያ በብዛት የምንሰማው ችግር ጭንቀት መኖሩን ነው። በቫቲካን አካባቢ ታላቁ ጳጳስ በህብረተሰብ ውስጥ ያለው ውጥረት ለመቀነስ ቄሶቻቸው፣ የእምነት አባቶች የህብረተሰቡን ትርታ እንዲያዳምጡ፣ ፍቅር፣ ጸጋ፣ በረከት ያለው ህይወት እንዲኖሩ ጳጳሶቻቸው ወይንም ቢሾፕ የሚሏቸውን ሰብስበው ሲያነጋግሩ ከርመው ያልተቋጭ ነገር ግን የአመለካከት ልዩነት እንዳለ በግልጽ የሚታይበት ነው። በዚሁ ጊዜ ደግሞ በተለይ ሚሌኒየልስ የሚባሉት ከ25 በታች አመት በላች የሚገኙት ወጣቶች እኛ የያዝነውን ለረጅም ጊዜ የቆየው ባህልና ስርዓት ትተው የራሳቸው አመለካከት እንዳላቸው የሚታይበት ነው። እንግዲህ አሜሪካ ደግሞ ምርጫ በኖቬምበር 4 ይደረጋል ተብሎ ኮንግረስና ሴኔቱን ለመቆጣጠር ዴሞክራቶችና ሪፐብሊካኖች በጣም በሚያሳዝን ምክንያት መንገድ በእውነት ህዝቡን በማስተማር ምረጡኝ ከማለት ይልቅ እርስ በርሳቸው ቴሮራይ ሲደራረጉ መመልከቱ በጣም ያሳፍራል እና ባጭሩ ሰው ሰራሽ የተፈጥሮ ውጥረት የሚበዛበት የክረምት ጊዜ የሚጀምርበት ጊዜ ነው። እንግዲህ ይህንንም ተመልክተው ብዙ ደግሞ ባህሎች የምናደርግበት አሁን በዚህ ሳምንት ሀሎዊን የሚባል በ31 አካባቢ አለ። እኛ ሀገር ዛሬ የምንለው የተለያየ ስም የሚሰጠውን ሃይማኖት እዚህ ሀሎዊን ይሉታል። በዚህ አካባቢ የዱባ ፍሬ ያወጡ ምግብ የሚሰሩበት እንደውም አንዳንድ ጣረሞት የሚመሳስልም ነገር እያደረጉ እርስ በርሳቸው የሚጫወቱበት የሚቀልዱበት ጊዜ ነው። ከዛ እንግዲህ ታንክስጊቪንግ ይመጣል፣ ክሪስማስ ይመጣል፣ ክረምቱም እየጠና ይሄዳል። አሁን የሚያሳስበው ይሄ አይሲስ የሚባለው ነገር ዛሬ ቅድም እንደተናገርነው ሎንሊ ውልፍ የሚሉት ወይም ብቸኛው ተኩላ የሚባለው ስሊፐር ሴል ቴሮሪስት 3 የሶማሌ ወጣት ሴቶች ከኮሎራዶ እናትና አባቶቻቸውን አርብ ዕለት ወደ ትሄዳለን ብለው ባለፈው ሳምንት ነገር ግን 2000 ብር ከቤት ሰርቀው ትማማቾቹ ከሌላ ወጣት ጋራ ጠፍተው ቤተሰቦቻቸው ለፖሊስ ነግረው ጀርመን ኤርፖርት እንደተያዙና ወደ አይሲስ ሊቀላቀሉ ሲሉ ለመሄድ እንደሞከሩ እንደተያዙ፣ በዚህም ምክንያት እነሱንና የመሳሰሉትን በአውሮፓና በሰሜን አሜሪካ የሚገኙትን ወጣቶች በቴሌቪዥን፣ በሴልፎን፣ በዩቲዩብ፣ በኢንተርኔት የሚያባብል አዲስ ወጣቶችን ልቦና የሚሰርቅ መንፈስ መጥቷል እየተባለ ስለሚል በ8ኛው ሺህ በእኛ አቆጣጠር ደግሞ 7507 ነን። በ8ኛው ሺህ ዓለም ሁኔታዎች የሚለዋወጡበት ጊዜ የሚለውን የብዙዎቹ የሃይማኖት አባቶችና የሽማግሌዎች ጊዜ ደግሞ የሚያረጋግጥ ይመስላል። ጭንቀት የተወጠረበት ዓለም ይመስላል። ወንድሜ
ዶክተር በላይ በጣም አመሰግናለሁ። በእርግጥ ሰፋ ያለ ነገር ነው የሰጡን በዚህ ባጭር ደቂቃ። አድማጫችንን እንደው ከበዋታል፣ ዳሰዋታል ማለት ይቻላል። አድማጫችን ፕሮግራማችን የሚተላለፈው ዘወትር እሁድ ከ7:30 ጀምሮ ነው በኬኤፍሲ 990 ኤም። ምናልባት በዚህ ሰዓት ፕሮግራማችንን መስማት ካልቻላችሁ እንደተለመደው በሰሜን አሜሪካና በካናዳ ለምትኖሩ የፕሮግራማችን የመርሃ ግብራችን ተከታታዮች በ7124329790 በ7124329790 በመደወል ምንም አይነት የመግቢያ ቁጥር ሳያስፈልጋችሁ መርሃ ግብራችንን በቀጥታ ማግኘት ትችላላችሁ። ከዚህ በተጨማሪም በፌስቡክ ግሩፕ አለን፣ ኢትዮጵያን ዚስ ዊክ ግሩፕ አለን። በዛ ግሩፕ ላይ በመግባት ልትሰሙን ትችላላችሁ። በድረገጻችንም በwww.ethiopianthisweek.com ላይ በመግባት guest of the week ወይንም የሳምንቱ እንግዳችን በሚለው ላይ በትገቡ እዛ ላይ የዚህን ሳምንት ከዶክተር በላይ ጋር እንዲሁም ከፕሮፌሰር ከማይክሮባዮሎጂስት ፕሮፌሰሩ ጋር ያረግነውን ውይይት የዚህን ሳምንት ውይይት ያለፉትን ሳምንት ያረግናቸውን ውይይቶችና ከዛም በፊት ያሉትን ውይይቶች ልትሰማቸው ትችላላችሁ። ስለ ፕሮግራማችን ጥያቄዎች ቢኖራችሁ በተለይ በተለይ ሰሞኑን አንገብጋቢና አወያይ የሆነው ኢቦላን በተመለከተ ባለፈው ሳምንት ከዶክተር በላይ ጋር ዛሬም ያረግነው ውይይት አለ። ያንንም በተመለከተ ጥያቄ ቢኖራችሁ ጥያቄዎቻችሁን ብትልኩልን ለናስተናግድና ለነሱ ለናቀርብላችሁ እንችላለን። የኢሜል አድራሻችን በጣም ቀላል ነው። የድረገጻችን ስም ነው ethiopianthisweek ወይም በአማርኛ በቀጥተኛ ትርጉሙ ኢትዮጵያ በሳምንት ማለት ነው ethiopianthisweek@gmail.com ነው። ethiopianthisweek@gmail.com ብትሉ እና ብትልኩልን ጥያቄዎቻችሁን ተቀብለን ለናስተናግድ እንችላለን። በዚህ አጋጣሚም የተለየ ወይም አዲስ ዜና ወይንም አዲስ ታሪክ ወይ ደግሞ አድማጮች ሊሰሙት ይገባል የምትሉት ነገር ካለ ኢሜል አርኩልን ባላችሁበት ቦታ ሆነን ደውለን ልናወያያችሁ እንችላለን። ዶክተር በላይ ትንሽ ደቂቃዎች አሉኝና ቀደም ሲናገሩ ስከታተል አሁን የክረምት ጊዜ ስለሆነና የክረምት ጊዜ ስለጀመረ በአብዛኛው ጊዜ ክረምት በመሆኑና ቀኑ በማጠሩ ሌሊቱ በመርዘሙ ብዙ ጊዜ የማዘን ወይም ዲፕሬሽን ወይም ደግሞ እንደዚህ አይነት የመንፈስ ጭንቀት የሚፈጠርበት ዘመን ስለሆነ ከዚሁ ጋር ደግሞ ተያይዞ ይሄ ጭንቀት ለምሳሌ በኒውዮርክ ውስጥ አንድ የአይሲሲ አባል ነኝ ብሎ ራሱን የሰየመ ሰው አንድን ፖሊስ በቆንጨራ ገሏል። ዋይት ሀውስ ውስጥ አንዱ ዘሎ አጥር ዘሎ ገብቶ ውሻዎች ነካክሰውታል። እንዲሁም ደግሞ በካናዳ እርሶ እንዳሉት አንድ ሰው ፓርላማ ውስጥ ገብቷል። ይሄ ክረምቱ የፈጠረው ነው ብለን ልንወስደው ነው ወይስ እንዴት ነው ዶክተር?
እንግዲህ እውነት ለመናገር ብርሃን የፀሐይ ብርሃን ለሰውነታችን ከሚሰጠን የህይወትና የደህንነት ጥቅም ሌላ መንፈሳችንንም የሚያጠናክረው ብርሃን ነው እና አይናችን ለብርሃን በመጋለጡ በሰውነታችን ውስጥ የሚፈጠሩ ኬሚካሎች አሉ። እነዚህ የደስታ እንደው የመዝናናት ኬሚካሎች ወይም ሆርሞንስ አሉ። ብርሃን በሚጠፋበት ጊዜ ደግሞ የመጨነቅ ሁኔታ፣ የመፍራት ሁኔታ፣ የመደበር ምክንያቶች ይፈጠራሉ። በዚህ ላይ ደግሞ ጨምሮ ቅድም እንዳልኩ መሬት፣ ጨረቃና ፀሐይ የሚተላለፉበት ጊዜም ስለሆነ ግራቪቴሽናል ፑል የሚባል በመሬትና በጨረቃ እንዲሁም በፀሐይ ላይ የሚደረገው ያ ግራቪቴሽናል ፑል እኛ ራሳችንን ሰውነታችንን በብዛት 75% ውሃ ስለሆነ በውሃ አካባቢ ያለን ሰዎች ያ ሁሉ የፀሐይ ጨረር ሁሉ እኛን አፌክት ያደርገናል። ከዚህ ሌላ ደግሞ በተፈጥሯችን ራሳችን ችግር ጭንቀትን እንድንይዝ እያባዛን የምናወራበት ጊዜ ስለሆነ መልካም መልካሙን ነገር ትተን የሚያስጨንቅ፣ የሚያስፈራ፣ የሚያስደነግጠውን ነገር እንደ ዜና ደግመን ደጋግመን ስንሰማው እንደገና መንፈሳችን ይጨነቃል። ትንሽ የአእምሮ በሽታ ያለባቸው ሰዎች በዚህ ሁኔታ ላይ ሁኔታቸው ይባባስና ራሳቸውን ወደ አደጋ ያጋልጣሉ እና በዚህ አጋጣሚ እንግዲህ ኢቦላ አለ በቫይረስ ደረጃ የማታየው የማትዳስሰው። ሁለተኛው ደግሞ በቴሌቪዥን እና በኢንተርኔት የሚመጣው ይሄ አስቀያሚ የሆነ ራስን ብቻ የመውደድና ሌላው ህብረተሰብ ፍጁ የሚል አዲስ ጂሃድ የሚባል በጣም የሚያሳፍር ተንኮል አለ። እሱ ወጣቶች ልጆቻችን በተለይ ወጣቶች ከ12-13 ጀምሮ እስከ 30-25 አካባቢ ያሉትን ወጣቶች ሆርሞናቸው በጣም የሚበዛበት እና ብዙ ምስክልክል ያለበት ሁኔታ ስለሆነ እነዚህ ሰዎች ለነዚህ አይነት ዜናና ሁኔታ ይጋለጣሉ። ስለሆነም ቅድም እንደተነጋገር ነው ብዙ አደጋኛ የሆነ ነገሮች እንዲፈጠሩበት ጊዜ ነው። እንግዲህ ቅድም እንዳልኩት ይሄ ነገር ሁል ጊዜ በዓለማችን ይፈጠራል። አሁን ግን ICT የሚባል ሶሻል ሚዲያ ኔትወርክ የሚባል ቴሌፎኑ ሁሉም ነገር ኒውስ የሚያስከፋውን ንግስ በተለይ ያባዛ የሚሰጥ ስለሆነ በዚህ ብቻ ተወጥረን የምንኖር ሰዎች ካለን ጭንቀቱ እየበዛ እየበዛ ይሄድና በራሳችን እርካታ ይጠፋና የመንፈስ ጭንቀት ከዛም ቅድም እንዳልኩት ተጨባጭ የሆነ ደግሞ አደጋም የሚፈጠርበት ሁኔታ ሊከሰት ይችላል። ይሄ የዘመናችን ችግር ነው።
እዚህ ላይ
የሚሰሩ ህይወታቸውን ለሌላው የሚሰጡ እንደ ሐኪሞች፣ እንደ ቄሶች፣ እንደ ፖሊሶች አይነት በእውነት ቲያትር በጣም የሚያስደንቅ ስራ የሚሰሩበት ጊዜ ነው እና የካናዳው ሰርጀንት ኢናምስ ያንን ቴሮሪስቱን በመግደል ዛሬ ሲከበር ቆይቶ ውሏል። ጊኒ የመጣው ዶክተር ደግሞ ክሬግ ስፔንሰር የሚባለው በማንሃታን ለመጀመሪያ ጊዜ በኒውዮርክ ከተማ በሆስፒታል ዛሬ ኢቦላ ተያዘበት ተብሎ የኒውዮርኩ ሜየር እንደዚሁም ገቨርነር እንዲሁም የሲዲሲ ዋናው ስራ አስኪያጅ መግለጫ የሰጡበት ጊዜ ነው እና ይህንን ብቻ የምንመለከት ከሆነ ጭንቀት ሊበዛብን ይችላል። ነገር ግን እንደምትለው እንደ አንተ እንዳልከው ዓለማችን ሰፋ ያለ ደስታ ሐዘን ያለባት ሚዛናዊ የሆነ ህይወት ልንኖርበት የሚገባ ስለሆነ ጭንቀቱን እና ደስታውንም ማመዛዘን አለብን ለማለት ነው።
እሺ፣ በጣም ነው የማመሰግነው ዶክተር። እኔም እዚህ ላይ ልጠቅስ የፈለኩት ነገር እሱን ነበረ። መቼም አለማችን የመጥፎ ነገር ስብስብ ብቻ ሳይሆን የጥሩም ነገር ስብስብም ናት። ጥሩም መጥፎም አብረው ያሉባት ናት። ጨለማና ብርሃን እንደሚለዋወጠ ሁሉ ደግና ክፉም ነገር በአለማችን ላይ ይለዋወጣል። ግን እንደው ምናልባት ግልጽ ለማድረግ ነው ይህንን ጥያቄ ቅድም ያነሳሁት። አሁን አንዱ ሰው የኒውዮርክን ፖሊስ ሲገለው አንድ የተናገረው ነገር አለ። እኔ የአይሲሲ አባል ነኝ ብሎ ነው የተናገረው እና አምኖበት በዚህ አባል ነኝ ብሎ ራሱን በግልጽ አውጥቶ ያደረገው ነገር ነው። እንዲሁም ደግሞ በካናዳም ስንሄድ በካናዳ ውስጥ የገቨርንመንቱ የመንግስቱ ስብሰባ ሲደረግ ያንን ያደረገውም ሰው በዚሁ አላማ ውስጥ እንዳለ ወይም ደግሞ በዚህ ሰርክል ውስጥ እንዳለ ሆኖ ያደረገው ነው እና ምናልባት የክረምት ዲፕሬሽን የፈጠረው አይደለም፣ እነዚህ ሰዎች አምነውበት ተጠምቀው ያደረጉት ነገር ነው ለማለት ፈልጌ ነው።
አዎ ወንድሜ፣ እንደምታውቀው ክፋት እና ደግነት በበጎ ፈቃድ በምርጫ የሚደረግም ስራ ነው፣ አጋጣሚም የሚሆን ነው እና አንተ የምትለው እውነት ነው። እነዚህ ስሊፐር ሴል ቴሮሪስቶች ይባላሉ። ተደብቀው በመካከላችን ጤነኛ መስለው እኛን አዘናግተው ሊያጠቁን የተዘጋጁ ኃይሎች ማለት ነው። በነገራችን ላይ ቫይረሱም ባክቴሪያውም እንደዛው ነው የሚሰራው። ውስጣችን ቁጭ ይልና ሰውነታችን ሲዳከም ብቅ ይላል። እና እንግዲህ የዘመኑ ሁኔታ ስለሆነ ጠንቀቅ ብለን ራሳችንን እየጠበቅን በምግባችን፣ በኑሯችን የተመጣጠነ ሚዛን ያለው ህይወት እንኖር ለማለት ነው እንጂ ቅድም እንዳልከው እነዚህ ስሊፐር ሴል ቴሮሪስቶች ቫይረሶቹም ሆኖ አይሲሶቹ ወይንም ሌላም ተንኮለኞች በዚህ በመጥፎ በክረምቱ ወራት ፀሐይ ብርሃን በሚቀንስበት፣ ጨለማ በሚበዛበት ጊዜ፣ ብርድና ዝናቡ አውሎ ነፋሱ በሚበዛበት ጊዜ እነሱም ሊያጠቁን ይደራጃሉ። ስለዚህ እኛ እንደ ኢትዮጵያውያን እንደ ዓለም ዜጎች ጠንቀቅ ብለን በሚዛን መኖር አለብን። እርስ በርሳችን ደግሞ ደስ የሚያሰኘንን ነገር መስራት አለብን። ብርሃን መፍጠር አለብን። ደስታ መፍጠር አለብን። መተሳሰብን ማድረግ አለብን። ሁኔታዎችን እያመዛዘንን እኛ የሁኔታዎች የበላይ ተቆጣጣሪዎች እንጂ የሁኔታዎች እንደው መጋጠሚያ ብቻ ሳንሆን በእግዚአብሔር አምሳያ የተፈጠርን ሰዎች ነን እና እኛም አካባቢያችንን የሰላም፣ የደስታ፣ የፍቅር የማድረግ ሌላውን ሰው የማገልገል ብዙሃዊነት መለኮታዊነት በብዙሃዊነት እንደምንለው የእግዚአብሔርን ፈቃድ በምድር ላይ የምንሰራው እኛንን እና በጎ በጎውንም ነገር ብንሰራ ብናወራ ያንን ክፉን ነገር ልንቀንሰው እንችላለን የሚል የወንድምነት ሀሳቤን ለማካፈል ብያ።
እሺ፣ በጣም አመሰግናለሁ። አድማጫችን ስንወያይ የነበረው ከዘወትር ፕሮግራማችን ተባባሪ ከዶክተር በላይ ሀብተ ኢየሱስ ጋራ ነው። በዚህ ሳምንት የተወያየ ነው ወቅታዊ በሆኑ ጉዳዮች ላይ፣ በተለይ በዚህ ሳምንት በአለማችን አካባቢ፣ በዚህ በምንኖርበት ሀገር፣ በሀገራችን፣ በኤሮፕ ብቻ በአጠቃላይ በአለም አካባቢ የተከሰቱ ነገሮችን ነበረ የተወያየን የነበረው። ተመሳሳይ ነገሮችንም በሚቀጥሉት ጊዜያት ይዘንላችሁ እንቀርባለን። ዶክተር በላይ ስለነበረን ጊዜ በጣም እያመሰገንኩኝ በሚቀጥለው ሳምንት ደግሞ በሌላ ጉዳይ ላይ እንወያያለን። ለዛሬው አመሰግናለሁ። መልካም ምሽት እመኝልዎታለሁ።
እግዚአብሔር ካንተ ጋር ይሁን። ሀገራችንን፣ ህዝባችንን ያለምንም ህዝብ በሙሉ እግዚአብሔር ይጠብቅ ወንድሜ ደና አሁንልኝ ደና አደር
አሜን ሰላም ይሁን
አሜን
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethio.onyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚያ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚያ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ እስከ ሳምንት ቸርን ሰንበት ይያልን እንሰናበታለን